የአሜሪካ ድምጽ ሬዲዮ ጣቢያ ነው።
መጀመሪያ ላይ የነበረው ሁኔታ ጥሩ አልነበረም። ማለት የክልሉ ጠባቂዎች ነበሩ፣ ለማሳየትም ፍላጎት አልነበራቸውም። በርቀት ነው የምናያቸው ማለት ነው፣ እጅ በማውለብለብ ብቻ።
በአማራ ክልል ባህር ዳር ከታሳሪ ቤተሰቦች አንዷ ናቸው። ሙሉ ዘገባውን በመጽሔት ክፍለ ጊዜ ይዘናል።
በአዋሳ ዛሬ በተፈጠረ የጸጥታ ችግር ቁጥራቸው ለጊዜው ያልታወቁ ሰዎች ሕይወት አልፏል ሲሉ ለአሜሪካ ድምፅ አስተያየት የሰጡ የከተማ ነዋሪዎች ተናግረዋል። የሆስፒታል መረጃዎች አንድ ሰው መሞቱን አረጋግጠዋል። የዚህንም ዝርዝር በዕለቱ አብይ ርዕስ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 11 2011 ዓ.ም ስርጭታችን ጋር የምናስተናግዳችሁን ያዳኝ ፍሳዬና
አሉላ ከበደንን ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብተዋል። የኢትዮጵያ የገንዘብ ሚኒስትር አህመድ ሽዴ እና የኢትዮጵያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። ከነፋሲት ወደ ደቀ መሐረ በሚወስደው መስመር የተሰራ ያለውን አዲስ አውራ ጎዳና ጎብኝተዋል። ምንጮች እንዳመለከቱት አውራ ጎዳናው ከምጽዋ ወደ ኢትዮጵያ ጭነት ለማጓጓዝ አቋራጭ መንገድ ይሆናል ተብሎ እየተገነባ ነው። የአስመራ ዘጋቢያችን ብርሃነ በርሀ አጭር ዘገባ አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዚደንት ኢሳያስ አፈወርቂ፣ የፕሬዚደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብና በኤርትራ የኢትዮጵያ አምባሳደር አቶ ሮመዳን ሁሴን ተቀብለዋቸዋል። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስት ባደረጉት ውይይት የሁለቱን አገራት ግንኙነትና ትብብር ለማጠናከር የሚያስችሉ ጉዳዮች እንዲሁም ሁለቱን አገራት በሚመለከቱ በቀጠናውና አህጉራዊ ጉዳዮች ላይ እንደተወያዩ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ጠቅሰዋል። ዛሬ ከሰዓት በኋላ ከአስመራ ወደ ምጽዋ በሚወስደው መንገድ የሚገኝ ሰይድ ሺ የተባለ ስፍራን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢትዮጵያ የፋይናንስ ሚኒስትር አቶ አህመድ ሽዴ እንዲሁም የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው መጥተዋል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር ሐምሌ 9 2018 አምስት ነጥቦችን የያዘ የሰላምና የትብብር ስምምነት በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሄን ለዘገባው እናመሰግናለን። በሶማሌ ክልል ርዕሰ መስተዳድር የሚመራ ከአንድ መቶ በላይ የሚሆኑ ልዑካን ቡድን ከአማራ ሕዝብ ጋር የሕዝብ ለሕዝብ ግንኙነት ለማድረግ ነገ ባህር ዳር ከተማ ይገባሉ ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጸሐፊ አቶ አሰማሀኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ ተናግረዋል። አስቴር ምስጋናው ዘገባ አደርሰናለች።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አስተማሀኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ በሶማሌ ክልል ርዕሰ መስተዳደር በአቶ ሙስጠፌ ዑመር የሚመራው የሀገር ሽማግሌዎችን፣ ምሁራንና የተለያዩ የህብረተሰብ ክፍሎችን የያዘ ልዑክ የህዝብ ለህዝብ ግንኙነት ለማካሄድ ነገ ባህር ዳር ይገባል።
ባህር ዳር ሲደርስ የባህር ዳር ህዝብ አቀባበል ያደርግለታል ተብሎ ይጠበቃል። ለዚህም ዝግጅት ተጠናቋል። እንግዲህ የአማራ ክልልና የሶማሌ ክልል ህዝቦች አብሮነት፣ የጋራ አብሮ መኖር፣ በጋራ መስራት ዛሬ የተጀመረ ሳይሆን በጣም ታሪካዊ እንደሆነ ይታወቃል። በተለይ ክቡር አቶ ሙስጠፌ መሐመድ ዑመር ይህንን ምክትል ርዕሰ መስተዳድርነት ቦታ ከያዙ በኋላ
ልዑኩ ሶስት ቀናት በሚኖረው ቆይተው የአማራንና የሶማሌን ህዝብ በሚያጠናክሩ የተለያዩ ጉዳዮች ላይ ከክልሉ አመራሮች ጋር ውይይት ያደርጋል ብለዋል። የአማራ ክልል ከዚህ በፊት ከተለያዩ አጎራባሽ ክልሎች ጋር የህዝብ ለህዝብ ግንኙነት ማካሄድ የሚያስታውሱት አቶ አሰማሀኝ አሁንም ቢሆን የህዝብ ለህዝብ ግንኙነትን በማጠናከር በኢትዮጵያ አንድነትን መገንባት የአማራ ክልል መንግስት ዓላማው ነው ብለዋል። አሳሰማኛ የይዞም አሜሪካም 2011 ዓመተ ምህረት የአማራ ብሔራዊ ክልላዊ ምክር ቤት ጉባኤውን የሚጀምር ሲሆን የዚህ ርዕሰ መስተዳደሩ ሹመት ጀምሮ ያጸድቃል ተብሎ ይገመታል ብለዋል። የአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር።
በኮንጎ ዲሞክራሲያዊ ሪፑብሊክ ውስጥ እየተዛመተ ባለው የኢቦላ ወረርሽኝ አጣዳፊ ዓለም አቀፍ ስጋት መሆኑን የዓለም የጤና ድርጅት አስታወቀ። ማይክል ብራውን ያጠናቀረው አጭር ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የኢቦላ እየተዛመተ መምጣት አጣዳፊ ዓለም አቀፍ ስጋት መሆኑን እንዲያውጅ የዓለሙን የጤና ድርጅት የገፋው ከኮንጎ ግዙፍ ከተሞች አንዱ በሆነው ጎማ የመጀመሪያዎቹ የመጋለጥ ምልክቶች መታየታቸው መሆኑን አስታውቋል። በየቀኑ ከ10 እስከ 15 ሰው በቫይረሱ እየተያዘ መሆኑንም ያመለከተው የመንግስታቱ ድርጅት የዓለም የጤና መርሃ ግብር ይህንን ፍጥነት እጅግ አስፈሪ እንደሆነ ገልጿል። ወረርሽኙ ከተቀሰቀሰ አንስቶ እስካሁን የ1676 ሰው ሕይወት መቅጠፉንም የጤና ድርጅቱ ትናንት አስታውቋል። ለወረርሽኙ ዓለም አጣዳፊ ምላሽ እንዲሰጥ የWHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጥሪ አሰምተዋል።
Our risk assessment remains that the risk of spread in DRC and the region.
የአደጋ ግምገማ ስራችን የቫይረሱን ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥና በአካባቢውም የመዛመት ስጋት ከፍተኛነት ያሳያል። ከአካባቢው አልፎ የመዛመቱ ስጋት ግን አሁንም ዝቅተኛ ነው።
ምንም እንኳ ጎማ ከተማ ከሩዋንዳ ጋር የሚዋሰንና አይሮፕላን ጣቢያም ያለው ቢሆንም ሀገሮች የጉዞ ገደብ እንዳይጥሩ የዓለም የጤና ድርጅት አክሎ ጠይቋል።
ሰለሞን አባተን ለዘገባው እናመሰግናለን። የዩናይትድ ስቴትስ ተወካዮች ምክር ቤት አባል ኢልሃን ኡመር ትላንት በትዊተር ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል። አያይዘውም ለፕሬዚዳንት ዶናልድ ትራምፕና የአገሪቱ ዜጋ የሆኑትን የምክር ቤት አባል ወደ አገራቸው ሶማሊያ እንዲሄዱ በቅርቡ ሲጠይቁ ለቆዩት ደጋፊዎቻቸው መልእክት አስተላልፈዋል። እኔ በሚገባኝ ቦታ በሕዝብ ተወካዮች ምክር ቤት ላይ ነው ያለሁትና ብትለምዱት ይሻላል ሲሉ ኡመር መልእክት አስተላልፈዋል። ኡመር ትላንት ማታ ቀደም ሲል ባስተላለፉት መልእክት ደግሞ ማቿ እውቅ አፍሪካዊት አሜሪካዊት ገጣሚ ማያ አንጀሎ የተናገሩትንም ጠቅሰዋል። በቃላቶቻችሁ ትተኩሱብኝ ይሆናል፣ በዓይኖቻችሁ ትቆርጡኝ ይሆናል፣ በጥላቻችሁ ትገድሉኝ ይሆናል፣ ያም ሆኖ ግን እንዳየሩ አርጋለሁ የሚለውን የማያ አንጀሎን ጥቅስ አስተላልፈዋል። ኢልሆን ኡመር ይህን መልእክት ያስተላለፉት ትራምፕ በሳቸውና በሌሎች 3 ነጮች ያልሆኑ ሴቶች ተወካዮች ምክር ቤት አባላት ላይ ለ4 ተከታታይ ቀናት ጥቃት ከከፈቱባቸው በኋላ ነው።
ኪዮቶ በተባለች የጃፓን ከተማ በአንድ የተንቀሳቃሽ ስዕል ስቱዲዮ ውስጥ በተነሳ እሳት ቢያንስ 23 ሰዎች ሞተዋል ወይም እንደሞቱ ተገምቷል ሲሉ ባለሥልጣኖች ተናግረዋል። እሳቱ ሆን ተብሎ የተኮሰ ነው የሚል ጥርጣሬ አለ። የእሳት አደጋ ሰራተኞች በገለጹት መሰረት 13 ሰዎች መሞታቸው ተረጋግጧል። የኪዮቶ የሲኒማ ኩባንያ በሚገኝበት ባለ3 ፎቅ ህንጻ ከፍተኛ ወለልና ወደ ጣራ በሚያመሩት ደረጃዎች ላይ 10 ሰዎች ራሳቸውን ስተው ተገኝተዋል። ከ30 በላይ የሚሆኑ ሰዎች ከባድ የመቁሰል አደጋ ደርሶባቸዋል። አንዳንዶቹ በአስጊ ሁኔታ ላይ ይገኛሉ። ፖሊሶች እንደሚሉት እሳቱ የተነሳው አንድ ሰው ወደ ህንጻው ገብቶ አቀጣጣይ ፈሳሽ ካፈሰሰበት በኋላ ነው። ሰውየው በእሳት ሲያቀጣጥለው ሙቱ እያለ ይጮህ ነበር። እሳቱ ሲነሳ 70 የሚሆኑ ሰዎች ህንጻ ውስጥ እንደነበሩ ተገልጿል። ተጠርጣሪው ሰው እድሜ 41 ነው ተብሏል። ቆስሎ ወደ ሆስፒታል እንደተወሰደ ታውቋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በትዊተር መልእክት የተሰማቸውን ሐዘን ገልጸዋል።
የኢራኑ የአብዮታዊ ዘብ ኃይሎች ነዳጅ ዘይት በድብቅ በማዘዋወር ተግባር የተከሰሰ የውጭ አገር መርከብ ይዘዋል ሲል የኢራን መንግስት ቴሌቪዥን ዛሬ ዘግቧል። መርከቡ ከ12 ሰራተኞቹ ጋር ባለፈው ወዲህ የተጠለፈውን ከኢራን ላራክ ደሴት በስተደቡብ በሆርሙስ ሰርጥ ክፍል ላይ መሆኑን ዘገባው ጠቅሷል። ዘገባው በገለጸው መሰረት መርከቡ 1 ሚሊዮን ሊትሮች የሚሆን ነዳጅ ዘይት በድብቅ በማስወጣት ተግባር ላይ ተሳትፏል። ይሁንና መርከቡ ከየት እንደተነሳ አልተገለጸም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሃዬንን። ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማችኋለን።
የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ ካሳ ናቸው ኢትዮክራሲ አዲስ የፖለቲካ ዘይቤ ያስተዋወቁ እንግዳችን፣ በሁለተኛው አጋማሽ ይቀርባሉ። ለአንድ ሰው ትንሽ፣ ለመላው የሰው ልጅ ግን ግዙፍ ወይም ትልቅ እርምጃ። የአፖሎ 50ኛ ዓመት መታሰቢያ ድምፅ ነው። ቆየት ብሎ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ከአዋሳ ቀደም ብለን የገለጽነውን ዘገባ የተመለከተ እየተጠናከረ ነው እንደደረሰ እናቀርባለን። በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማ ነዋሪዎች የተናገሩበት ነው። ቪኦኤ ያነጋገራቸው በከተማዋ የሚገኙ 2 የመንግስት ሆስፒታሎች አንድ ወጣት መሞቱን፣ 12 ሰዎች ከባድና ቀላል ጉዳት እንደደረሰባቸው መግለጹን ይመለከታል። ቆየት ብሎም ይቀርባል። አሁን ከባህር ዳር አስቴር ምስጋናው ወደ አደረሰችን ነው የምናልፈው።
ወይዘሮ መነን ኃይለ ማርያም የብርጋዴር ጀነራል ተፈራ ማሞ ቤተሰብ ናቸው። ከሰኔ 15ቱ ጥቃት ጋር በተያያዘ በቁጥጥር ስር የሚገኙትን ብርጋዴር ጀነራል ተፈራ ማሞን እየተመላለሱ ሲጠይቁ እንደነበር ይናገራሉ። ጀነራሉና ቀሪ 4 ጓደኞቻቸው ከዛሬ ጋር 3ኛ ቀን ሆኗቸዋል የረሃብ አድማ ካደረጉ ይላሉ። ጠያቂያቸው ደግሞ ለምን እስካሁን ክስ አልተመሰረተብንም የሚል ነው ብለዋል።
የተመሰረተብን ነገር የለም። ስለዚህ ፍትህ ለማግኘት ነው። ካልሆነ ደግሞ ያው ፍትህ ሳጣን እዚሁ እንሙት ነው እነሱ አላማቸው።
እስካሁን ፍርድ ቤት አልቀረቡም?
ቀርበዋል፣ ግን የተመሰረተባቸው ክስ የለም። ተጠርጣሪ በሚል ብቻ ነው ተይዘው ያሉት። አናያቸውም፣ አይወጡልንም። ለእኛም ምን ስንላቸው ማለት ነው፣ ለሽምትም አንወጣም ብለው ነው ወቅቱ የተቀመጡት ማለት ነው።
እሳቸው እና እነማን ናቸው ይሄንን አድማ ያደረጉት?
ኮሎኔል አለባቸዋል፣ ሻለቃ ሴቱ አለ፣ ኮሎኔል ባምላኩ የሚባሉ ማለት ነው።
በቁጥጥር ስር ከዋሉ በኋላ እናንተ ሄዳችሁ የማናገር የማየት ምድል ገጥሟቸዋል?
እንሄዳለን። ያው መጀመሪያ ላይ የነበረው ሁኔታ ጥሩ አልነበረም። ማለት የክልሉ ጠባቂዎች ነበሩ፣ ለማሳየትም ፍላጎት አልነበራቸውም። በርቀት ነው የምናያቸው ማለት ነው፣ እጅ በማውለብለብ ብቻ። ሳምንት ምናምን ይሆነዋል። በፌዴራሎች ብቻ ናቸው የሚያናገሩንም ምግቡንም ስንሰጥ እንትን የሚለው ትንሽ ለማውራት እንዴት ናችሁ ምናምን የሚለውን ነገር ያው በርቀት እንዲሆን እንደዛ እናገኛቸዋለን።
ባህር ዳር ነው ያሉት እርሶ?
የወይዘሮ
መነን ቅሬታ በመያዝ ተጠርጣሪዎቹ ወደሚገኙበት 6ኛ ፖሊስ ጣቢያ መራው። መርማሪ ፖሊሶችን ማግኘት ብችልም ተጠርጣሪዎቹ የአደራ እስረኞች ስለሆኑ ምንም አይነት መረጃ ልንሰጥሽ አንችልም፣ ጉዳዩን እየተከታተለ ያለው የክልሉ ፖሊስ ኮሚሽን ነው አሉኝ። ወደ ክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ቢሮ ሄድኩ። ቢሮ የሉም፣ ስብሰባ ሄደዋል ተባልኩ። የእጅ ስልካቸው ላይ ስደውል አነሱልኝ። ስብሰባ አቋርጬ ወጥቼ ነው የማናግርሽ በማለት ላነሳሁላቸው ጥያቄዎች በሙሉ መልስ ሰጡኝ። ብርጋዴር ጀኔራል ተፈራ ማሞና እንዲሁም 5 ሰዎች ናቸው ሰሞኑን የረሃብ አድማ አድርገዋል። ዛሬ 3ኛ ቀናቸው ሆኗል ብለው ቤተሰቦቻቸው ነው የነገሩኝ። በእርግጥ ፍርድ ቤት ቀርበዋል፣ ግን ክስ አልተመሰረተባቸውም። ይሄንን በመቃወም ነው የረሃብ አድማ ያደረጉት ብለው ነው ያሉት።
እስካሁን ለምንድን ነው ፍርድ ቤት ያልቀረቡት? ክስ ያልተመሰረተባቸው የሚባለው ክስ ለመመስረት መጀመሪያ ምርመራ ማለቅ አለበት። አሁን ምርመራ የማጣሪያ ጊዜ እንጂ ክስ መስረቻ ጊዜ አይደለም። እና ደግሞ ክስ የሚመሰረተው ፖሊስ አይደለም። ክስ አቃቢ ልካል ተዘመን አቃቢ ያንን አይቶ ያስከስሳል አያስከስስም የሚለውን ተመረመረ በኋላ ነው ወደ ክስ መመስረት ወደ የቀጥለው የህግ ደረጃ የሚሄደው እንጂ ፖሊስ ክስ መመስረት አይችልም። ፖሊስ ማጣራት ነው ስራ። እኔም ከትናንትና ወዲያ ነው የሰማሁኝ። ከትናንትና ወዲያው እንደጀመሩ ራባት ማርቀዋል የሚል ነገር ስንሰማ ከሚመለከታቸው ክፍሎች ጋር በመነጋገራት ይህች በአካል አግኝቼ አነጋግሬያቸዋል። ለምንድነው ምግብ ማትበሉት ብዬ ስጠይቃቸው ያቀረቡልኝ ጥያቄ ነበረ። አንደኛ ጠበቃ ማነጋገር ይፈቀድልን፣ ሁለተኛ ዘመድ በአግባቡ ይጠይቀን፣ መጽሐፍ ይግባለና ወዘተ የሚሉ ጥያቄዎች አቅርቧል። እዛው መርማሪዎችን ባሉበት እዛው ፊታቸው ላይ ጠበቃ ማናገር መብት እንደሆነ፣ በጠያቂ መጎብኘት መብት እንደሆነ፣ ሌሎች ያነሷቸው በሰኛ እያዘግ መፈጸም እንዲገባቸው የተጠርጣሪ መብቶች አሉ። እነዛ መብቶች ሁሉ እንዲፈቀድላቸው በራሳቸው ፊት ተናግሬ መመሪያ በፍቼ ተመልሻለሁ። ከዛ በኋላም እንደገና አሁንም አልበል የሚል ነገር ነበረ። መልሼ አጣርቻለሁ። ዛሬ አሁን ይህ መሳናገሮች አጣርቼ ነው። እነዚህ ጥያቄዎች ተመልሰውላቸዋል። ዘመድ በአግባቡ እየጠየቃቸው ነው። ጠበቃ እያነጋገሩ ነው። ሌሎችም ቅድም ያልኩሽ መብቶች ተመልሰውላቸዋል። ምግብም እየበሉታለ አረጋግጫለሁ። ስለዚህ እውነታው ይሄ ነው። ይህንን በተለይ በተለይ ሳያዩ ነገሩን በሚገባ ሳይመረምሩ እንደው ዝም ብሎ በስሚ ስሚ ብቻ የሚያሉ የሚያወሩ ወገኖቻችንም ሚዲያዎችም ይህን ነገር እያጣራችሁ የተጀመረው ጉዳይ በአግባቡ ያለ አግባብም ሰው እንዳይጎዳ፣ ወንጀል የፈጸመም ደግሞ እንዳይደበቅ እገዛ ማድረግ ያስፈልጋል የሚል ኃላፊነት የተሞላበት ግንዛቤ እንዲኖረን ማሳሰብ አለው።
ከኮሚሽነር አበረ በተጨማሪ በስድስተኛ ፖሊስ ጣቢያ ያገኘኋቸው አንዳንድ የፖሊስ አባላት ተጠርጣሪዎቹ ዛሬ ምግብ እንደጀመሩ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በአማራ ክልል በባህር ዳር በእስር ላይ የሚገኙ ታሳሪዎችን የምግብ አድማ የረሃብ አድማ አስመልክቶ አስቴር ምስጋና ያደረሰችንን ዘገባ ነበር አድማጮች የተከታተላችሁት። የሐዋሳው ዘገባ እየተጠናቀረ ነው፣ እንደደረሰ እናቀርባለን። አሁን ወደ ተከታዩ እንለፍ።
የሲዳማን የክልልነት ጥያቄ በተመለከተ መንግስትና የሚመለከታቸው ወገኖች ሁሉ ችግሩ በሰላማዊና ህጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጠየቀ። በቅርቡ በባህር ዳርና በአዲስ አበባ የተፈጸሙትን አሰቃቂ ግድያ ተከትሎ ፖሊስ ተጠርጣሪዎችን የሚይዝበት ሁኔታ በለውጡ የታየውን ተስፋ የሚያደበዝዝ ነው ብሏል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኳል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ረፋዱ ላይ ባሰራጨው የጽሑፍ መግለጫ ሀገሪቱ ባለፈው አንድ ዓመት ከሶስት ወር ያህል በተጓዘችበት የለውጥ ሂደት የተገኙ መልካም ውጤቶችን፣ ያጋጠሙ ችግሮችንና በተለይም ስጋቴ ናቸው ያላቸውን የመብት ጥሰቶች ዘርዝረዋል። መግለጫው በተለይ ከሰብአዊ መብቶች አያያዝ አንጻር ተጀምሮ የነበረው ተስፋ ሰጪ እርምጃ ከጊዜ ወደ ጊዜ ሲሸረሸር ቆይቶ ሁኔታው አሁን አሳሳቢ ደረጃ ላይ ደርሷል ሲል ኢሰመጉ ስጋቱን ይገልጻል። መግለጫው የሲዳማ ክልል የመሆንን ጥያቄ በተመለከተም ሁሉም ወገኖች ችግሩን ለመፍታት ማድረግ ያለባቸውን ይጠቁማል። በተለይም ካለፉት ጥቂት ሳምንታት ወዲህ የክልልነት ጥያቄውን ከሚያስተባብሩ አካላት ሲዳማን በክልልነት ለማወጅ በተናጠል ቀነ ገደብ ከተቆረጠበትና መንግሥትም ለዚህ ጠንካራ ምላሽ ከሰጠበት ጊዜ ጀምሮ የተፈጠረውን ሁኔታ በመመልከት ኢሰመጉ ለሁሉም ወገን ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ቢንያም አባተ
ይህም በሐዋሳ ከተማና በአቅራቢያ ከተሞች የሚኖሩ ዜጎችን በደህንነት ስጋት ላይ የጣለ ሲሆን የጸጥታ ስጋቱም ከፍ ወዳለ ደረጃ መድረሱን የሚያሳዩ ምልክቶች ተስተውሏል። በዚህ አጋጣሚ መንግስት፣ የሀገር ሽማግሌዎች እንዲሁም ጥያቄውን የሚያስተባብሩ አካላትና ምሁራን በፍጥነት የጋራ መፍትሄ በመፈለግ የደህንነት ስጋቱን እንዲያቃልሉ ወይም ዳግመኛ እንዲህ አይነቱ የደህንነት ስጋት እንዳይፈጠር እንዲሁም ጥያቄውን በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ ኢሰመጉ አጥብቆ ይጠይቃል።
ኢሰመጉ በሌላ በኩል ደግሞ ከሳምንታት በፊት በአዲስ አበባና በባህር ዳር ከተሞች የተፈጸሙትን ግድያዎች ተከትሎ መንግስት በመውሰድ ላይ የሚገኘውን እርምጃ መጠነ ሰፊ ነው ብሎታል። በተለይም በሁለቱ ከተሞች የሚካሄደውን የእስር እርምጃ ሀገራችን በለውጥ መንገድ ላይ ናት እየተባለ ድርጊቱ ከለውጡ በፊት የነበረውን የአፈናና የጭቆና ስርዓት የሚያስታውስ ነው ብሎታል።
የእስራት ዘመቻው የተፎካካሪ ፖለቲካ ፓርቲ አመራሮችና አባላትን እንዲሁም በመንግስት ላይ ጠንካራ ጥያቄዎችን የሚያነሱ ግለሰቦችን ማካተቱ የለውጥ ሂደቱን ወደ ኋላ እንዳይጎትተው ያሰጋል። በተለይም የአማራ ብሔራዊ ንቅናቄ አብን፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና የአዲስ አበባ ባላደራ ምክር ቤት በመባል የሚታወቀው ስብስብ አባላትና ደጋፊዎች ናቸው በተባሉ ግለሰቦች ላይ በተለያዩ የሀገሪቱ ክፍሎች የተፈጸሙ እስራቶች ከፖለቲካ ተሳትፏቸውና ከመያራምዱት አስተሳሰብ ጋር ተጣምሮ ሲታይ እያስከተለ ያለው ተጽዕኖ በፖለቲካ ፓርቲዎችና በአዲስ አበባ ባላደራ ምክር ቤቱ ላይ ብቻ ሳይሆን አገራችን ኢትዮጵያ በጀመረችው አጠቃላይ የለውጥ ሂደት ላይ መሆኑ እጅጉን አሳሳቢ ያደርገዋል።
ኢሰመጉ በዚህ መግለጫው የኢንተርኔት አገልግሎትን ከዳር እስከ ዳር የመዝጋት እርምጃን ተቃውሟል። ድርጊቱን የዜጎችን መረጃ የማግኘት መብት የሚጋፋ እንደሆነም በመግለጽ በሕግ የሚገዛ የመንግስት እርምጃ እንዲሆን ያሳስባል። አቶ ቢንያም አባተ
መንግስት የኢንተርኔት አገልግሎትን ሊዘጋ የሚችልበትን ሁኔታ የሚገዛ ግልጽ የሕግ ማዕቀፍ ሊኖር የሚገባ ሲሆን የሚወስደው እርምጃም ግልጽና ለመጠበቅ ከሚፈለገው የህዝብ ጥቅም አንጻር ተመጣጣኝ ሊሆን ይገባል። ከዚህ አንጻር ከ10ኛና 12ኛ ክፍል ሀገር አቀፍ ፈተና ጋር ተያይዞ የተወሰደውን እርምጃ በተመለከተ ድርጅታችን አስፈላጊ ነበር ብሎ የማያምን ሲሆን በአዲስ አበባና በባህር ዳር ከተሞች የተፈጸመውን አሰቃቂ ግድያ ተከትሎ የተወሰደውን እርምጃ በተመለከተ ሁሉንም አይነት የኢንተርኔት አገልግሎት የተመለከተ እና በአገሪቷ ከጫፍ እስከ ጫፍ የተወሰደ እርምጃ የነበረ በመሆኑ ድርጅታችን እርምጃው ተመጣጣኝ አልነበረም ብሎ ያምናል። በመሆኑም መንግስት ከዚህ አይነቱ በጅምላ የኢንተርኔት አገልግሎት የመዝጋት እርምጃው እንዲቆጠብ እና ከዚህ አንጻርም የመንግስትን ባህሪ የሚገዛ የህግ ማዕቀፍ እንዲወጣ ኢሰመጉ አበክሮ ይጠይቃል።
በሁለቱ የኢህአዴግ መስራች ድርጅቶች መካከል ማለትም በህወሓትና በአዴፓ መካከል የሚታየው መካረር ሁለቱን እህትማማች ህዝቦች ወደ ግጭት ሊያመራ እንደሚችል ስጋቱን የገለጸው ኢሰመጉ ድርጅቶቹ ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። መንግስትም ይህን እንዲያመቻች አሳስበዋል። ለዚህ ሁሉ ችግር መንስኤዎቹ የተለያዩ ሊሆኑ ቢችሉም የህግን የበላይነት የማስከበሩ ሥራ በተገቢው መንገድ ቢከናወን ኖሮ የሀገሪቱ ሰላም በተሻለ ደረጃ ይገኝ እንደነበረ ኢሰመጉ የሚያምን ይመስላል።
በአጠቃላይ መንግስት የህግ የበላይነትን ለማስፈን የነበረው ቁርጠኝነት በአፈጻጸም ብቃት ባለመደገፉ ባለፉት በርካታ ወራት በሀገሪቱ የተለያዩ አካባቢዎች ሲፈጸሙ የቆዩት የሀገርን ሰላም የሚያደፈርሱ እና አንድነትን የሚሸርሽሩ ህገወጥ ድርጊቶች ከጊዜ ወደ ጊዜ እንዲስፋፉ መንገድ መክፈቱ ታይቷል። ሰኔ 15 ቀን 2011 ዓ.ም የተከሰተው አሳዛኝ ድርጊትም ሆነ የበርካታ ዜጎችን ህይወት የቀጠፉ ግጭቶችና ጥቃቶች እያደጉ በመጡ ትንንሽ በሚመስሉና በወቅቱም በህግ አግባብ እርምጃ ሊወሰድባቸው የሚገባቸው ችግሮች ሳይታረሙ በመቆየታቸው ምክንያት የተከሰቱ መሆኑን ኢሰመጉ ያምናል።
ባለፈው አንድ ዓመት የተገኙ የለውጡ መልካም ፍሬዎችና ያጋጠሙ ፈተናዎችን በማስታወስም ኢሰመጉ አጠቃላይ ጥሪ አቅርበዋል።
አሁን ሀገራችን ኢትዮጵያ ከመቼውም ጊዜ በላይ በከፍተኛ የሰላም እጦት ስጋት ውስጥ እንደምትገኝ ይታወቃል። ከዚህ ስጋት ለመላቀቅ መንግስት ከመቼውም ጊዜ በበለጠ እርጋታ እና የኃላፊነት ስሜት ህዝብንና የሚመለከታቸውን አካላት ሁሉ ያሳተፈ መፍትሄ እንዲያፈላልግ ኢሰመጉ ይጠይቃል። በተለይም ሰላምን ያመጣሉ በሚል የተቋቋሙት የሰላምና እርቅ እንዲሁም የማንነትና የድንበር ኮሚሽኖች በፍጥነት ወደ ስራ እንዲገቡ ኢሰመጉ ይጠይቃል። ተፎካካሪ የፖለቲካ ፓርቲዎችም ሆኑ የሀገሪቱ ጉዳይ ያገባናል የሚሉ ተቀርቋሪዎች ሁሉ ለሀገር ሰላምን የየበኩላቸውን አዎንታዊ ሚና እንዲጫወቱ ኢሰመጉ ጥሪውን ያቀርባል። በዚህ አጋጣሚ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተጀመረው ለውጥ አቅጣጫውን እንዳይስት የሚጠበቅበትን ሁሉ ለመወጣት ዝግጁ መሆኑን በድጋሚ ያረጋግጣል።
በዚህ ጋዜጣዊ ጉባኤ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ በተሻረው የማኅበራትና በጎ አድራጎት ድርጅት አዋጅ ተነጥቆ የነበረውን ስሙን ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉን ከጥቂት ቀናት በፊት መልሶ መቀዳጀቱን ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22ና በ25 እንዲሁም በ31 ሜትር ባንዶች በአዲስ አበባው የአህዱ ራዲዮ ኤፍኤም 94.3 ላይ እንገኛለን። አሁን ተከታዩ ደግሞ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። ዛሬ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ደጃፍ የኢትዮጵያ መንግስት የሚያወግዙና የሚደግፉ ተገኝተው ድምጻቸውን አሰምተዋል። ዘጋቢያችን ሀብታሙ ስዩም በዚያው ተገኝቶ የሁለቱ ወገኖች ሰልፎች ተከታትሎ ተከታዩን አጠናቅሯል።
የህሊና እስረኞች ይፈቱ! ይፈቱ! የፖለቲካ እስረኞች ይፈቱ!
ዛሬ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ፊት ለፊት የኢትዮጵያ መንግስትን የሚያወግዙና የሚደግፉ ተገኝተው ድምጻቸውን በየፊናቸው አሰምተዋል። የዶክተር አብይ አስተዳደር ሀገሪቱን እየመራበት ያለውን መንገድ ተችተው ንግግር ካደረጉት መካከል ራሱን የአዲስ አበባ ባላደራ ምክር ቤት እያለ የሚጠራው ስብስብ ምክትል ሰብሳቢ ሆነው በቅርቡ የተሾሙት ጋዜጠኛ ኤርሚያስ ለገሰ ይገኛሉ።
በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በአገራችን ውስጥ እየሆነ ያለውን ስንመለከት፣ በተለይም የህሊና እስረኞች መበራከት፣ የመረጃ መታፈን፣ የጋዜጠኞችና የነጻ ፕሬስ ላይ የሚደርሰው ማስፈራሪያ፣ በአዲስ አበባ ባላደራ ምክር ቤት ባልደራስና የተለያዩ የፖለቲካ ድርጅቶች ላይ እየደረሰ ያለው ወከባና ኢፍትሐዊ እርምጃ እየተበራከተ መሄድ የወደፊቱን ተስፋ የሚያጨልም ሆኗል።
ከኢትዮጵያ ኤምባሲ ፊት ለፊት ኢንተርናሽናል ድራይቭ ተብሎ ከሚጠራው መንገድ ወዲህና ወዲያ ሆነው ድጋፋቸውና ተቃውሟቸውን የሚገልጹ ተሳታፊዎችን ለማነጋገር ሞክሬ ነበር። በመጀመሪያ መንግሥት በአሁኑ ሰዓት እየወሰደ ያለውን እርምጃ ተቃውሞ ከወጡ ወጣቶች መካከል እንጀምር።
ስሜ ወንዶሰን እባላለሁ። የመጣሁት ከቨርጂኒያ ነው። እዚህ የመጣሁበት ዋና ምክንያት በኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴ ትላንትና ስንቃወሙ ወደ ነበረው ወደ ዲክታተርሺፕነት እየተቀየረስ በመሆኑ ነው። አንደኛ። ሁለተኛ በኢትዮጵያ ውስጥ አለ የተባለውን ለውጥ እዚህ አካባቢ ያለው ኢትዮጵያም ከኢትዮጵያ ውጭም የነበረው ኢትዮጵያዊ ብሔርተኛ ደግፎት የወጣበት ሁኔታ ነበር የነበረው። ያ ኃይል ግን አሁን ወደ ኋላ ተገፍቶ ተጽዕኖ ለሚያደርሱ የሚችሉ በብሔር የተደራጁ ድርጅቶች ኢትዮጵያ ውስጥ እጅ መጠምዘዝ እየቻሉ ነው የኢትዮጵያ መንግስት።
ጤና ይስጥልኝ። ስሜ ሄኖክ እባላለሁ። ድሮ በፊት የኢህአዴግን ስንቃወም ወያኔ ሲቃወም ህዝቡ የተቃወመው የህጉ የቲፒኤልኤፍ ስርዓትን የተቃወመው፣ አሁን ብዙ ሰው የሚቃወመው የአብይን ስርዓትና የሚያደርጉትን ፓሊሲያቸውን ነው እንጂ የሚቃወመው አብይን ማንም በዘሩ የሚቃወመው የለም። ይህንን የዘር ጨዋታ 27 ዓመት ተጫውተን ምን ያህል ኢትዮጵያን እንደጎዳት ሁላችንም ኢትዮጵያውያኖች እናውቃለን። ይሄ የዘር ነገር መቆም አለበት።
አሁን በስልጣን ላይ ያለው አስተዳደር ሀገሪቱንም በጠቅላይ ሚኒስትርነት የሚያስተዳድሩት ዶክተር አብይ እንቅስቃሴዎችን ደግፈው የአጸፋ ሰልፍ ከወጡት መካከል በተመሳሳይ ሁለቱን ለማናገር ሞክሬያለሁ።
እኔ ስሜ ብርሃኔ ቤካ ገለቶ እባላለሁ። የዋሽንግተን ዲሲና አካባቢ ነዋሪ ነኝ። ዶክተር አብይ የሚሰራውን ስራ ከሚደግፉትና ከሱ ጋር ከሚቆሙ ሰዎች አንዱ ሆኜ ነው እዚህ የተገኘሁት ማለት ነው። በዚህ ሰዓት የህግ የበላይነት እንዲዘፍን በአብረን ቆመን የግርሻችንን መወጣት ሲገባን ለምን የህግ የበላይነት በተለይ በአይናችን እያየ አስተዳዳሪዎቹ በተገደሉበት፣ እናምባቸው በተገደሉበት፣ እነ ጀነራል ሳረ በተገደሉበት ባየ ነው በቀበር ነው የህግ የበላይነት ለምን ይከበራል ብሎ ሰላማዊ ሰልፍ መውጣት የጭንቅላት በሽታ እንዳላቸው ነን የምቆጥረው።
አትሌት ፈይሳ ቱሴ ይባላለሁ። የምኖረው ዋሽንግተን ነኝ። በድሮ ጊዜ እኛ ወደ ሀገራችን መመለስ ትተን ነው የሱ ሀገር የምንኖረው። በአሁኑ ሰዓት ማንኛውም ኢትዮጵያዊ ዜጋ ኢትዮጵያዊ ትውልድ የሆነ ወደ ሀገሩ መጥቶ መኖር ይችላል። ሀገሩ ላይም የፈለገው ነገር መስራት ይችላል ተብሎ ወደ ሀገር እየገባ ነው። ከዚህ በላይ ነጻነት ምን አይነት ነጻነት ነው የሚፈለገው?
ዶክተር አብይ ወደ ስልጣን ከመጡ ወዲህ በተቃውሞ ደረጃ በአሜሪካ የኢትዮጵያ ኤምባሲ ፊት ለፊት ሰልፍ ሲደረግ ይሄ የመጀመሪያው ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። አድማጮች፣ የዕለቱ አብይ ርዕስ ቀደም ብለን በመግቢያችን ያስተዋወቅ ነው። ዛሬ በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማ ነዋሪዎች መግለጻቸውን የአሜሪካ ድምፅ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች ደግሞ አንድ ወጣት መሞቱን የተናገሩበት ቆየት ብሎ እንደደረሰን እናቀርባለን። አሁን የሰዓቱን የዓለም ዜና ባጫጭሩ ካዳነች ሳዬ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብቷል። የኢትዮጵያ የገንዘብ ሚኒስትር አህመድ ሽዴና የኢትዮጵያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። በሶማሌ ክልል ርዕሰ መስተዳድር የሚመራ ከ100 በላይ የሚሆኑ ልዑካን ቡድን ከአማራ ሕዝብ ጋር የሕዝብ ለሕዝብ ግንኙነት ለማድረግ ነገ ባህር ዳር ከተማ ይገባሉ ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽፈት ቤት ኃላፊ አቶ አሰማሀኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ ተናግረዋል። የዩናይትድ ስቴትስ ተወካዮች ምክር ቤት አባል ኢልሃም ዑመር ትላንት በትዊተር ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል።
የሰዓቱን የአጫጭር ዜናዎች ነበር የአድማጮች የተከታተላችሁት። አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሠረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔሮች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የአገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ስርዓት እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡን ሁለት ምሁራን ጋብዘናል። ዶክተር አስናቁ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪካ ታሪክ መምህር ናቸው። ጥያቄዎቻችሁን እስከ ነገ ድረስ ነገ አርብ ጠዋት ድረስ እንድትልኩልን እንጋብዛለን። ጥያቄዎቻችሁን ለመላሾች በቀጥታ ለማቅረብ የምትፈልጉ የስልክ ቁጥራቸውን ብትልኩልን ፕሮግራሙ ሲቀረጽ ደውለን እናገኛቸዋለን። በድምፅ ለማኖር የምትፈልጉ በስልክ ቁጥር 2022059942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይልም እንዲሁ።
የምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ አንዳንድ ነዋሪዎች የመንግስት ወታደሮች እስርና እንግልት አደረሱብን ሲሉ አምርረዋል። በወረዳው የኦሮሞ ነጻነት ተዋጊዎችን ትደግፋላችሁ የተባሉ ከ100 በላይ ሰዎች ታስረዋል ብለዋል። የወረዳው አስተዳዳሪ የህብረተሰቡን ሰላም ያወከው የመንግስት ሰላም አስከባሪ አይደለም ሲሉ አስተባብለዋል። ፀሐይ ዳምጠው ተጨማሪ አላት።
የምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ ነዋሪዎች እንደገለጹት የመንግስት መከላከያ ሰራዊትና የኦሮሚያ አድማ በታኝ ህብረተሰቡን የኦነግ ታጣቂዎችን በጫካ እየቀለባችሁ ነው እያሉ በመደብደብና በማሰቃየት ላይ ይገኛሉ ሲሉ አመልክቷል። ስሙ እንዳይጠቀስ የጠየቀው የሜታ ወልቅጤ ሚናሪ ከተማ ነዋሪ ለአሜሪካ ድምጽ ራዲዮ እንዳለው አርሶ አደሩ የመኸር ወቅት እርሻውን እንዳያርስ እየከለከሉ ነው ብለዋል። ማንና ለምን እንደከለከላቸውም አብራርቷል።
በሜታ ወልቂጤ ወረዳ ነዋሪዎች ላይ ብዙ እንግልት እየደረሰ ነው። የኦነግ ታጣቂዎችን ትቀልባላችሁ፣ ታግዛላችሁ ተብሎ በጣም እየተቸገሩ ናቸው። ተይዘው የጠፉ ሰዎችም አሉ። እስካሁን የት እንዳሉ የማይታወቅ ተደብድበው የተጎዱም አሉ። ከ60 በላይ ሰው በየእስር ቤት እየተሰቃየ ነው። አርሶ አደሮችን እየሰበሰቡ አታርሱም፣ ለማን ነው የምታርሱት እያሉ በየቀኑ ከአዝመራ እያስተጓጎሉ ነው።
ሴቶች ከሕፃናት ልጆች ጋር በእስር ቤት እየተሰቃዩ ነው ያለው ደግሞ ስሙ እንዳይጠቀስ የጠየቀው ግለሰብ ባለቤቶቻቸው ከሸሹበት ተመልሶ ለመንግስት እጅ እስኪሰጡ ድረስ ተብሎ ታስሯል በማለት ገልጿል።
ሴቶችና ሕፃናት ታስረዋል። አባቶቻቸው ካሉበት መጥተው እጅ እስኪሰጡ ድረስ አይፈቱም ብለው ሕፃናቱን እያንገላቱ ናቸው። ወረዳው ውስጥ ወጥቶ መግባት በጣም አስጊ ሆኗል።
በሁለት ወር ውስጥ 115 ሰዎች የኦነግ ታጣቂዎችን ትቀልባላችሁ ተብሎ ታስሯልም ተብሏል። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ከነዋሪዎች የተነሳው የሰላም እጦት ቅሬታ ላይ ለአሜሪካ ድምጽ ራዲዮ ቃላቸውን የሰጡት የወረዳው አስተዳዳሪ አቶ ተሾሜ ጌታቸው በወረዳው የሰላም ችግር አለ፣ ነገር ግን ሰላሙን ያወከው የመንግስት ሰላም አስከባሪ አይደለም ብሏል። ሰዎቹ ለምን እንደታሰሩ ማስረድቷል።
ረኩብ ነገኛና ገኛጅራክስታሩ ጋራ
በወረዳው የሰላም ችግር መኖሩ ይታወቃል። ነገር ግን ሰላም እንዳይኖር እያደረገ ያለው የታጠቀ ኃይል ነው። የመንግስት መከላከያም ሆነ አድማ በታኝ ኃይል በወረዳውና አካባቢው ላይ ሰላም እንዲሰፍን እየሰራ ነው። የታሰሩት ሰዎችም በተለያዩ ወንጀሎች የተጠረጠሩ ናቸው።
የተያዙ ሰዎች ጉዳይ በሕግ የሚታይ መሆኑንም ጭምር ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ሰኔ 22 ቀን በኬንያ ፖሊስ ተይዘው የኬንያ ፍርድ ቤት ባለፈው ሐሙስ ወደ ሀገር እንዲመለሱ የወሰነባቸው ኢትዮጵያውያን ፍልሰተኞች እስካሁን ወደ ሀገር አለመመለሳቸው ታውቋል። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን አዘዋውሯቸው ለወራት ቤት ውስጥ አቆይተዋቸው እንደነበረ ለኬንያ ፍርድ ቤት ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል።
በኬንያ ደህንነት ቢሮ ሰራተኞች ተይዘው ሐሙስ ሐምሌ 4 2011 ዓ.ም ወደ ኢትዮጵያ እንዲመለሱ የተበየነባቸው 58 ኢትዮጵያውያን ፍልሰተኞች እስካሁን በኬንያ ፖሊስ ቁጥጥር ናቸው። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን ባለፈው ሐሙስ ፍርድ ቤት ቀርበው ብይን ቢሰጣቸውም እስካሁን ወደ ኢትዮጵያ አለመመለሳቸው ታውቋል። አሁንም ካዮሌ ፖሊስ ጣቢያ እንደሚገኙ የጣቢያው ኃላፊ ኦፊሰር ኮዝጌ ለአሜሪካ ድምጽ አረጋግጠዋል።
Just hosted them. They were arrested by officers from DCI. They were brought to court.
የደህንነት ባለስልጣናት ይዟቸው ወደ ፖሊስ ጣቢያ ሲያመጧቸው በፖሊስ ጣቢያው አስተናግደዋቸዋል። ወደ ፍርድ ቤትም ተወስደው ወደ ሀገር ለመመለስ በመጠባበቅ ላይ ይገኛሉ።
ኢትዮጵያውያኖቹ የቀረቡት ናይሮቢ መከራ ፍርድ ቤት ነበር። ችሎት በቀረቡበት ወቅት በአስተርጓሚነት ያገለገላቸው ጃብር ሼክ እስማኤል ስለ ፍልሰተኞቹ ገልጾልናል።
እነኚህ ሰዎች በተለያዩ ጊዜ ነው ወደ ኬንያ የመጡት። ብዙዎቻቸው ሶስት ወር ቤት ውስጥ የቆዩ ናቸው። አንድ ሰው ስድስት ወር ቤት ውስጥ የቆየ አለ። ይሄ ስድስት ወር የቆየው ሰውዬ እዚህ ከደረሰ በኋላ ወደ 70,000 የኢትዮጵያን ብር ተጠይቋል። 70,000 የለኝም ሲል ወደ ገሬ መልሱኝ ምናምን ብሎ ደላሎቹን ሲጠይቅ ደላሎቹ እስካሁን የበላ ራሱ ወደ 36,000 ይሆናል፣ ይሄንን ሰጥተን ነው ወደ ገር እንኳን የምትመለስ ተብሎ እያለ ነው በደህንነቱ ዲፓርትመንት የደረሰላቸው ማለት ነው።
ጃብር አክሎም ህገወጥ አዘዋዋሪዎቹ ናይሮቢ ካዮሌ አካባቢ አዲስ እየተሰራ ባለ ህንፃ ውስጥ ፍልሰተኞቹን አቆይቷቸው እንደነበር ገልጸዋል።
ይሄ ቤት አዲስ እየተገነባ ነው፣ ላዩ አልተሰራም፣ እንደንትን ነው፣ እንደ አዳራሽ ነገር ነው። መጀመሪያ ላይ ወደ 78 ሰዎች ነበሩ። ሌሎቹ ከዛ አውጥቶ ወደ ሳውዝ አፍሪካ የላኩም ነው ያሉት፣ እንደሱ እንደሚናገሩ ከሆነ ማለት ነው። 58ቱ ከዛ ቤት ነው የተያዙት ማለት ነው። በውጭ ይዘጋች በሩ፣ እነሱ የሚያውቁት ነገር የለም። አንዳንዴ ሙካት የሚባል ይሄ የኬንያውን እንትን ያመጣሉ፣ ሶዳ ምናምን፣ አሁን ዳቦ። ይህንንም አንዳንዴ ደግሞ ገንዘብ ያላቸው ሰዎች እንዲገዙ ነው የሚገደዱ። ብዙዎቻቸው በምግብ ነው የተጎዱት። ከእነሱ ውስጥ 11 ልጆች ነበሩ ወደ ገጠር የተወሰዱት። እነኚህ 11ዶቹ እንደሚሉት ከሆነ እዛ ውስጥ ረብሻቸዋል በመባል ወደ ገጠር ተወሰዱ። ወደ ገጠር ሲወሰዱ ይሄ የተወሰዱበት ቦታ የዶሮ እርባታ ነው። የዶሮ እርባታ ቤት ውስጥ ነው የታጎሩት። ለሶስት ቀን ካለምንም ምግብ ካለምንም ውሃ ቆይቶ ነው ከዛ ወጥቶ የሆነ ማሳ ውስጥ ገብቶ ጎመን ምናምን ሲበሉ ነው የተያዙት። እነሱም ደግሞ
ከነዚህ ከ58ቱ ሰዎች
አሁን ከእነዚሁ ናቸው፣ አንድ ቡድን ናቸው።
ከ58ቱ ፍልሰተኞች ስድስቱ በምግብ እጦት ተጎድተው በመታመማቸው ፍርድ ቤት እንዲታከሙ ማዘዙን ጃብር አስረድተዋል። ኢትዮጵያውያኖቹን በህገወጥ ወደ ኬንያ ያስመጧቸው አዘዋዋሪዎችም በቁጥጥር እንዳልዋሉ አክለው ተናግረዋል። በኬንያ በህገወጥ የሰዎች ዝውውር ተከሰው ጉዳያቸው ፍርድ ቤት ያለ ተጠርጣሪዎች ምናልባት በዚህ ድርጊት ተሳትፎ እንደሆነ ለማጣራት ኢትዮጵያውያኑ እንዲመሰክሩ ፖሊስ ያቀረበውን ጥያቄ ፍርድ ቤት ተቀብለዋል። በአሁኑ ሰዓት ኢትዮጵያውያኑ ታስረውበት ያለው ፖሊስ ጣቢያ አዛዥ ኦፊሰር ኮዝጌ ፍልሰተኞቹ ነገ አርብ ወደ ኢትዮጵያ ይመለሳሉ ብለዋል። ለአሜሪካ ድምጽ ክልሙዶይት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን ያስተዋወቅነው ከአዋሳ የተጠናቀረው ዘገባ ደርሶናል። ወደዚያው ነው የምናልፈው። ዛሬ በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማዋ ነዋሪዎች ተናገሩ። የአሜሪካ ድምፅ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች አንድ ወጣት መገደሉን፣ 12 ሰዎች ከባድና ቀላል ጉዳት እንደደረሰባቸው አረጋግጠዋል። በአዋሳ የተፈጠረው የጸጥታ ችግር በሌሎችም በዞኑ የሚገኙ ከተሞች ተስተውለዋል ይለናል የአዋሳው ዘጋቢያችን ዮናታን ዘብዲዮስ። የጸጥታ ኃይሎች አድማ የመበተንና አስለቃሽ ጢስ በመርጨትም የማረጋጋት ስራ ሲሰሩ እንደነበር ጠቅሶ ተከታዩን አድርሶናል።
ከሲዳማ የክልል ጥያቄ ጋር በተያያዘ በወጣቶችና በጸጥታ ኃይል መካከል ዛሬ በአዋሳ ከተማ በተፈጠረ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸው ነው የከተማ ነዋሪዎች ተናገሩት። በአዲሱ ገበያ፣ በሞኖፖል፣ በአቶቴ፣ በመናኸሪያና በአንዳንድ ሌሎች የከተማ አካባቢዎች በነበረው ችግር ከሶስት በላይ ሰዎች መሞታቸውን ነው ስማቸው እንዲገለጽ ያልፈለጉ የአይን እማኞች ተናገሩት።
ወጣቶቹ መንገድ እየዘጉ የመከላከያ ወይም ፌዴራል ፖሊሶቹ ጭምር ያው ግጭት አለ፣ ኪስ ቦምብ መወርወር፣ ተኩስ ድምጽ አለ፣ አልፎ አልፎ በዛ ነገር ነው ያለው። አሁን እንደው ከቤት መውጣት አይቻልም። አሁን ሌላ አካባቢ ሳወጣለን ወደ ሲሲሊያ የሚባለው አካባቢ፣ ወደ አዲሱ ገበያ አካባቢ ሰራዊት ከቤት መውጣት አይችልም። የዛ ነገር ነው ያለው። ወጣቶቹ ናቸው መንገድ እየዘጉ ያሉት። ስለ ሰዎች ከባድ ጉዳት ደርሶባቸዋል እና የሞተ አንድ ሰው አለ መሰለኝ። በዋናነት የሀይል ብርምት የተወሰነ ጠዋት ላይ መጥተው ከሚለቸው ነበሩ መንገድ ዘግተው ነበር። ጠዋት በድንጋይ መጥተው
መንገድ ሚገራው ማለት
ወጣቶቹ ናቸው መጥተው መንገድ የዘጉት በድንጋይ እንዳለ ከምረው ዘጋ ነበር። ከዛ ፌደራል መጥተው አባረራቸው። ከዛ አሁን ሁለተኛ ዙር ደግሞ ፌደራሎች ካለፉ በኋላ ደግሞ እንደገና ተመልሰው መጥተው ዘጉ። እንግዲህ መንገድ ላይ ድንጋይ እንደተከመረ ያለ ወታደሪም አልመጣም እንሱም የሉ። አሁን ሰላም ነው። እኛ ጋር ምንም የለም። ያው ድንጋይ መንገድ ብቻ ያው ድንጋይ መሙላት ነው ያለው እንጂ ቲቲሲ ወደ ኮችን አካባቢ አለሙራ ነው ይባለ ያው ቲቲሲ ትምህርት ቤት ፊት ለፊት እሱ መንገድ አሁን ዝግ ነው። ወደ ላይ ነው የኮብልስቶን ሙሉ ዝግ ነው። በድንጋይ ተዘግቷል።
ቪኦኤ በከተማው ከሚገኙ ሁለት የመንግስት ሆስፒታሎች ስራ አስኪያጆች በማነጋገር እንዳረጋገጠ ከ12 በላይ ሰዎች ከባድና ቀላል ጉዳት ደርሶባቸዋል። የዓይን እማኞች የሟቾችን ቁጥር ሶስት ቢያደርሱም ከሆስፒታል የተገኘው መረጃ እንደሚያሳየው በጥይት የተመታውና ከአዳር ሆስፒታል ወደ ሪፈራል ሆስፒታል ለተሻለ ሕክምና የተላከው አንድ ወጣት ህይወቱ አልፏል የተባለው አቶ ዝናው ሰርሚሶ የሪፈራል ሆስፒታል ዋና ስራ አስኪያጅ።
አንድ የታዳሪ ሪፈር የተደረገ አንድ ወጣት ልጅ ጭንቅላቱ ለጠባውና እሱ ከጥቂት ደቂቃ በፊት አርፏል።
ታዳሪ ሆስፒታል ስራ አስኪያጅ አቶ ሙንታሽ ብርሃኑ በበኩላቸው ተጎድተው ለመጡ 8 ተጎጂዎች የህክምና እርዳታ እየተሰጣቸው መሆኑን ተናግረዋል።
የዛ በጠቅላላ 8 5ቱ ማይነር ኬዞች ናቸው። 3ቱ ትንሽ ሲቨር ናቸው። ከ3ቱ አንደኛውን ሪፈር አድርገናል ወደ ሪፈራል ሆስፒታል። ሁለቱ ግን ኦፕሬሽን
ቁጥራቸው የበዙ የፌዴራል ፖሊስና የሀገር መከላከያ ሰራዊት በከተማው ቅኝት ሲያደርጉ የዋሉ ሲሆን አድማ የመበተንና አስለቃሽ ጭስ የመልቀቅ ስራ ሲሰሩ ነበር። በአዋሳ ከተማ የተቆሰቆሰው የጸጥታ ችግር በሲዳማ ዞን በሚገኙ ባለታ ወንዶ፣ በይርጋለም፣ በሞሮቾ፣ በለኩና ሌሎች ከተሞችም ተስተውሏል። የመንግስት መስሪያ ቤቶችንም የማቃጠል ወንጀል ሲፈጸም መዋሉን ነው አስተያየት ለቪዮ የሰጡ አንዳንድ ሰዎች ተናገሩት።
የመንግስት ተቋማት ፋይናንስ ምናምን እነዚህ ጤና ጣቢያ እነዚህ ፍርድ ቤቶች ነው።
ማንም ያጣት ነው
ከወጣቱ ነው
ሚሰራ አካባቢ ነው የተፈጠረው።
እኛ ጋር ያ ተመሳሳይ ሰዓት
ይህንን ያስቆም የጥታ አካል አልነበረም።
አረ እንዳሱኛ የሚታገል ነበር አንድ ላይ ያው እንዲያቃጥሉ ግን ያው ግልሰ ቤት ይህን እንዳትነቁቆም ላይ ገሰብ አልክነ
የግለሰቦች ቤት አልተነካም። የተቃጠለ ያለው የመንግስት መስሪያ ቤቶች ናቸው ማለት ነው።
የግለሰብ ጋር ከግለሰብ ጋር ልምች ግለምረው ግለሰብ ዞም በድንጋይ ማዞረቡ ተከላከልናለ።
ምንድን ነው እዚ አካባቢ ምክንያቱ? ምንድን ነው አሁን የመንግስት
የክልል ጉዳይ ነው። ክልል ለምን ግስር ምናምን ቆየ ነበር።
የተፈጠረውን ችግር በተመለከተ የመንግስት አካላት መግለጫ እንዲሰጡን ወደ ሲዳማ ዞንና የአዋሳ ከተማ መስተዳደር የስራ ኃላፊዎች ስልክ ብንደውላቸውም ባለመመለሳቸው ልናገኛቸው አልቻልንም። የጸጥታ ችግር የተፈጠረው የክልልነት ጥያቄ በቂ ምላሽ አልተሰጠም በሚልና ከዚህ ጋር በተያያዘ ሲዳማ ክልልነቱን በራሱ ጊዜ ለማወጅ የሚያደርገው እንቅስቃሴና ዛሬ በሽማግሌዎች የክልሉን ምስረታ በተመለከተ በጉዱማሌ ሶንጎ ለማድረግ የነበረው ምረቃ ስነ ስርዓት መከልከሉን ተከትሎ መሆኑን ነው ከጥያቄው አራማጆች ውስጥ አንዱ የሆነውና የጌቱ አስተባባሪ እንዲሁም ሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅ ወጣት ታሪኩ ለማ ተናገረው።
በጉዱማሌ ዛሬ ሚቲንግ የነበራቸው ሰዎች ወደ ጉዱማሌ ሄደው ነበረ። ጉዱማሌ ሄዱትን ሰዎች እንዳይገቡ በመከልከል ግጭቱ የተፈጠረው ያንን እንገባለን አትገቡም የሚል ነገር እንዴት ጉዱማሌ የሚከለከለን? ጉዱማሌ ማለት ማንም የማይከለከልበት ቦታ ነው። ያንን በማድረጋቸው ሰው ከፍተኛ ስሜት ውስጥ ገብቷል።
ከዛ በኋላ ነው ግጭቱ በመከላከያና ወይ በሰራዊትና በህዝብ መካከል የተፈጠረው።
እንደዛ አይነት ነገር ማሆን የሆነ ያለው
በየቦታው የመንገድ የመዝጋት አዛኖች አሉ። ወጣቶች ጋር እነሱ ደግሞ የሉ የማስከፈት ነገር እንዳለ ነው ያየሁትም የተነገረኝ። እና
ማስከፈት ብቻ ሳይሆን የኃይል እርምጃ እየወሰዱ ነው ያሉት። እና ወጣቶቹ ተኩስ ምናምን እየተፈጸመ ስለሆነ ወደዛ አካባቢ እንዳይመጡባቸው በሚል እየተከላከሉ ይመስለኛል። እና ብቻ በጣም ወደ ግጭት ፈጥሮ ፕሬሽር ግሩፑን ከጥቅም ውጭ በማውጣት ጥያቄውን ለመቀልበስ ከፍተኛ ሴራ ተዘምሶ እየተሰራ ነው ብለን ነው ምናስ።
ጉዱማሌ ዛሬ ከገቡ በኋላ ጉዱማሌ ሊደረግ የነበረው ነገር ምን ነበረ?
ጉዱማሌ ሊደረግ የነበረው ነገር በዋናነት በእኛ በኩል ያለውን ጨርሰናል፣ መንግስት የራሱን ይጨርስ፣ የትኛውም መንገድ ተጠቅሞ የራሱ ነገር ይጨርሰኛ፣ ግን ከዚህ በኋላ ሲዳማ ክልል ሆኗል። ያው ቤትንም ውሳኔ በመወሰኑ ሲዳማ እንዲወጣ ከዚህ በኋላ እኛ ሲዳማ እንደ ክልል መደራጀት እንጀምራለን፣ በዛ ደግሞ አስፈላጊው የሴሽኒሾች ስራ ይጀምርልን የሚል መልእክት ለማስተላለፍ ነበረ የተፈለገው። ያ እንዳይሆን ተደርጓል።
እዚህ አሁን ጉዱማሌ ይገኛሉ ተብሎ የተጠበቁ አካላት ከወጣቶች ጭምር ሸማግሌዎችና ሌሎችም የመንግስት አካላት ይገኛሉ ተብሎ
የመንግስት አመራሮችም ጭምር ይገኛሉ ተብሎ ተጠሮ ነበር። ትላንትና መቃት ተብሎ ነበር። ትላንትና ለዛሬ ተቀጠሩ። ዛሬ ደግሞ ሲጠበቅ ሳይመጡ ዛሩ።
ትላንት የክልሉ ቤተ መስተዳድር አቶ ሚሊዮን ማቶስ ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ ዛሬ የጸጥታ ችግር አይፈጠር ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አፋር ያሸጋግረናል። የአፋር ብሔራዊ ክልል ያካሄደውን የፖለቲካ ተሃድሶ የብዙሃንን ጥቅም ያላገናዘበና በህዝቦች መካከል አለመግባባት እንዲፈጠር የሚያደርግ ነው ሲሉ ተፎካካሪ የፖለቲካ ፓርቲዎችና አስተያየት የሰጡ የአሳኢታ ከተማ ነዋሪዎች ገልጠዋል። በተሰጡት አስተያየቶችና ቅሬታዎች ዙሪያ የክልሉን በበላይነት የሚያስተዳድረውን የአፋር ብሔራዊ ዲሞክራሲያዊ ፓርቲን አስተያየት ለማካተት ከሳምንት ላላነሰ ጊዜ ጥረት ቢያደርግም ምላሽ ማግኘት ያለመቻሉን ጠቅሶ ዘጋቢያችን መስፍን አራጌ ተከታዩን አድርሶናል።
የአፋር ህዝቦች ፍትህና ዴሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ እንደሚሉት በአገሪቱና በክልሉ ለውጥ እንዲመጣ ወጣቶች ከፍተኛ ትግልና መስዋዕትነት አድርገዋል። ነገር ግን መስዋዕትነት የተከፈለለት ለውጥ በክልሉ አልመጣም ባይ ናቸው።
አሁኑ ሰዓት የክልሉን የገዢ ፓርቲ ማለት የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብደባ እያካሄደ ያለውን ሪፎርም በህዝብ ዘንድ ተቀባይነት ያጣና የህዝብ ፍላጎት ያላገናዘበ በዝምድና በጉሩብ በአጠቃላይ ከህዝብ ጥቅም ይልቅ እንደቀለ ሁሉ የራሳቸው ጥቅማጥቅም በማስቀደም የተከናወነ በመሆኑ አሁንም በህዝብ ዘንድ ተቀባይነት አላገኝም።
የአፋር ህዝብ እንደሌላው የኢትዮጵያ ህዝብ የለውጡ ተቋዳሽ የመሆን መብት አለው የሚሉት አቶ መሐመድ የተሰራው አስተዳደራዊ የመዋቅር ማሻሻያ ላለፉት 27 ዓመታት የነበረውን አካሄድ የተከተለ፣ ተፎካካሪ ፓርቲዎችን ያገለለ፣ በዘመድና በአካባቢ ተጠቃሚነት ላይ የተመሰረተ ነው ሲሉ ይወቅሳሉ። በአንድ ቀበሌ ውስጥ የተካሄደውንም በአብነት ያነሳሉ።
አባቱ የቀበሌ ሊቀመንበር ልጁ ደግሞ የቀበሌ ስራ አስኪያጅ በማድረግ ከፍተኛ የህዝብ ተቃውሞ በመቀስቀስና ይህንን ህዝቡ በሰላማዊ ሰልፍ አሳይቷል። ነገር ግን የተሰጠ ማስከዛሬ የለም።
በመዋቅር ማሻሻያው ምክንያት አጥፍተዋል ተብለው ከስልጣናቸው የተነሱ ሰዎች ተጠያቂ ያልሆኑበት አካሄድ እውነተኛ ለውጥ ነው ለማለት እንደሚከብድ ተናግረዋል። አንድ አስተያየት ሰጭም የመዋቅር ማሻሻያው ከአንድነት ይልቅ ልዩነት፣ ከሰላም ይልቅ ግጭትን እያስከተለ መሆኑን እንደሚከተለው አስረድተዋል።
የአፈር ህዝብ እንደምታውቁ በጎሳ የተደራጀ ህዝብን እና ጎሳ ከጎሳ እንዲጋጭ እና በሁለት ጎሳዎች መሀል ላይ ግጭት እንዲነሳ የሚያደርግ ሪፎርም ነው በየቦታ እየተገበረ ያለው። በተለይም አንዳንድ ወረዳዎች ላይ ግማሾቹም በስልጣን ላይ የነበሩ ሰዎችን የመንግስት ባጀት ይዞ ጨካ ድረስ ገብቶ ጦር መሳሪያ ይዞ ሌላው ጎሳ በሌላ በኩል እንዲወጣና ሁለቱ ጎሳዎቹም ግጭት ለፊት እንዲጣሉና አፈር ህዝብ ግጭት እንዲፈጠር እየተደረገ ነው። እንደው ሪፎርም ይቅርብልና እኔ በጣም ግርመኝ ህዝቦችን ባያስገጩ ምን አለበት?
በተለይ አካባቢው ካለው ስትራቴጂካዊ ጠቀሜታ አንጻር ጸጥታው መከበሩ የአገሪቱ አንድነትና መረጋጋት መሰረት ስለሚሆን የፌዴራሉ መንግስት አስተዳደራዊ የመዋቅር ማሻሻያውን አተገባበር ትኩረት ሰጥቶ ሊገመግመው ይገባል ብለዋል። አቶ መሐመድ ፓርቲያቸውን ወክለው ባስተላለፉት መልእክት በክልሉ እየተካሄደ ያለውን መዋቅር እናወግዛለን ብለዋል። ገዢው ፓርቲ አብዴፓ በአስቸኳይ የአገር ሽማግሌዎችን፣ ምሁራንን፣ የሃይማኖት አባቶችን፣ ተፎካካሪ ፓርቲዎችንና የሚመለከታቸውን የህብረተሰብ ክፍሎች ያካተተ ግልጽ ውይይት በማድረግ አስተዳደራዊ የመዋቅር ማሻሻያውን ማጤን ይገባዋል ሲሉም ጥሪ አስተላልፈዋል። በአሳይታ ወረዳ ነዋሪ የሆኑት ወይዘሮ ፋጡማ አሊም ይህንን ይላሉ።
በጣም ከባድ ነው። የተማረ ኃይል እየበዛ የተማረ በቃ ቦታ አልያዘም፣ ስራ አልያዘም። ስለዚህ በቦታ ለበቦታ እዛው ደርሶ ነው የሚጠቃቀመው። ይሄ ነገር ደግሞ ካልቀረ ለወደፊቱ ለወጣቶቹ ለተማሪዎቹ እንዴት ነው የሚኮነው?
መንግስት በሚጠራቸው ስብሰባዎች ላይ ተገኝተው ይህን አስተያየት ሰጥተው ያውቃሉ?
እሰጣለሁ። እኛ አስተያየት ከግል የሚደርስ ነገር የለም። በቃ በተግባር አይለወጥም። በቃ እዛው ነው የሚቀረው። በቃ ወዳልሆነ ቦታ ላይ እየሄደ ነው ያለው። ወጣቱ ተምሮ እንዳልተማረ እየሆነ ነው ያለው።
ለውጡን በሙሉ ልብ ህዝቡ ሲቀበለው ከተስፋ ጋር ነበር የሚሉት ደግሞ የአፋር ነጻ አውጪ ግንባር ፓርቲ ጸሐፊ አቶ ሐምፍሬ መሐመድ ናቸው።
በአጠቃላይ የተማረ ተብሎ አንዳንዱ ልምድ የሌለው ስለ ህዝብ የማያውቅ አመጣጡን የማያውቅ ገዢ ፓርቲ የውስጥ ዲሞክራሲ ችግር ስላለበት ያንም መነሻ ባደረገ ምክንያት የሚመርጣቸውም ጭምር በህዝቡ ተቀባይነት የሌላቸው አብዛኛው ጊዜ ህዝቡ የተሰላቻቸውም አሉ። ምክንያቱም አንደኛ በሙስና ምክንያት የተሰላቻቸውም ሰዎች አሉ። እነዛ እንዲነሱ ነበር የፈለገ በሪፎርም። አንዳንዱ ደግሞ በአመለካከት ደረጃ ጎሰኝነትን የሚያስፋፋ አመለካከቶች አሉ። ስለዚህ መሪው ድርጅት ይሄን ሪፎርም የተቀበለበትና ህዝቡ የሚያይበት ደረጃና በአገር አቀፍ ደረጃ ያለው ሁኔታ የተለያየ ነው።
አሁን አሁን ይላሉ ጸሐፊው፣ ፓርቲያቸው ተደጋጋሚና ተመሳሳይ ቅሬታዎችን ማስተናገድ የተለመደ ተግባሩ ሆኗል።
ለምሳሌ ከጭፍራ ወረዳ አንድ ጎሳና በአንድ ቤተሰብ የተደራጀ ኃይል አለ ተብሎ እኛ ጋር ኮምፕሌን ሁሉ እየመጣ ነው። የሌሎቹም አካባቢዎች በእነዚህ በስራ አስፈጻሚ ደረጃ ያሉ ዘመዶቻቸው በማሰማራት በተለያየ ቦታዎች አሹመዋል። ሪፎርም ብለው እነዚህ ወጣቶች የሆነ እንቅስቃሴ ያደርጉ ነበር። ደስ የሚል እንቅስቃሴ ነበረ። መጀመሪያ አካባቢ እነዚያ ወጣቶች የተወሰኑትን ለጣጥመው እዚህ ክልል ላይ በማስቀመጥ በጣም ከፊት ከፊት ያሉትን አስቀመጡ። ሌሎችም በጣም የተማሩ መስራት የሚችሉ አብዛኛው ጥሩ አመለካከት ያላቸው በቃ ኢግኖር አደረጓቸው።
አንድ ከፍተኛ የክልሉ መንግስት ባለስልጣን ጉዳዩ አይመለከተኝም፣ ግን የመዋቅር ማሻሻያው እየተሰራ ያለው ህግና የፌዴራል ስርዓቱ በሚያዘው መሰረት ነው ሲሉ ጠቁመውኛል። ይመለከታቸዋል የተባሉትን አመራሮችን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ተደጋጋሚ ሙከራ አድርጌ አልተሳካልኝም። የክልሉ ጸጥታ ያሳስበናል የሚሉ አስተያየት ሰጪዎች በክልሉ የከፋ ጉዳት ሳይደርስ የፌዴራሉ መንግስት ጣልቃ እንዲገባም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች መስፍን አራጌ እናመሰግናለን። አድማጮች ቀደም ብሎ በተነበበ ዜና ሮሙዳን የሚል አቶ ሮሙዳን በሚል የቀረበው ስህተት ነው። ይቅርታ፣ አቶ ሬድዋን ሁሴን ተብሎ ይስተካከል። አሁን በቀጥታ ወደ ተከታዩ ቅንብር ነው የምናልፈው። ኢትዮክራሲ አዲስ የፖለቲካ ዘይቤ።
አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቅ ጽሑፍ እንካቹ ተወያዩበት በሚል ካቀረቡ የስራ አመራር አማካሪ ባለሙያ ጋር የሚደራ በአገር ጉዳይ ላይ ያተኮረ ወግ ነው። አቶ አባተ ካሳ ይባላሉ። ቫሊዩ አናሊሲስና ኢንጂነሪንግ ሪኢንጂነርድ ህንደሳና የፋይዳ ትንታኔ በሚሉ ርዕሶች በእንግሊዝኛና በአማርኛ ታትሞ ለንባብ የበቃ መጽሐፍ ደርሰዋል። አውላ ከበደ ነው አቶ አባተን ያወያየው። በሁዱ የራዲዮ መጽሔት የአዲስ ሀሳቦች መድረክ በመጠኑ ካስተዋወቁበት ይቀጥላል።
አቶ አባተ፣ በወላጆቻቸው ትውልድ ሀገር አዎንታዊ የሆነ ተጽዕኖ ማሳደር የሚችሉበትን ነው የቻይናውን በምሳሌነት የጠቀሱት። ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያ እንበለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይትድ ስቴትስ እንደኖረ ሰው የገዛ ልጆችዎን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ዲሞክራሲ የሚባለውን ብዙ መቶ ዓመታት ወደ ኋላ የሚወስደንን የሁሉም የሆነ ጽንሰ ሐሳብ በግሪክ የተወለደውን ቃል ፍልስፍና ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው? ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ኢትዮጵያውያን ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? ኢትዮጵያውያን እኮ በነጻነት የኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው፣ ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም
አይደለም አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለ ብዙ መጻፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። ገፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል? እንዴት ተደርጎስ አገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ ያሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ነው፣ ሰው ነው ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቆነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳያደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው? የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው፣ ኢትዮጵያዊ ያገኘው ብዬ። እንዴ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ሕዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ያደግኩት ሀረር ነው፣ የሀረር ልጅ ነኝ። እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁኝ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው። እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌ ያለሁኝ በሰፊው እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ። ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ የመሻሻልን ጽንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሁፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ፣ ያን መጠቀም የዕለት ተዕለት ሕይወታችንን አቀለለልን ይሆናል።
ከአቶ አባተ ጋር የተጀመረው ቃለ ምልልስ በሰዓት እጥረት በዚህ ላይ መገባደድ ነው። አድማጮች በሰፊው በሌላ ጊዜ እናቀርባለን። ማስታወቂያውን ላስታውስ። ለጥያቄው መልስ ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋውን የፌዴራል ስርዓት የተመለከተ የሁለት ወገን እይታዎች የሚንጸባረቁበት ከባለሙያዎች ጋር የሚደረግ ቃለ ምልልስ ይኖረናል። አድማጮች እስከ ነገ ጠዋት ድረስ ጥያቄዎቻችሁን አድርሱን። ስርጭታችን እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። ደህና እደሩ። Thank you.